Bambino.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲ ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብረናለች። ሰላም እንደምን አመሻችሁ። የዛሬው ሰኔ 22 2009 ዓ.ም የጋቢና ቪኦኤ ዝግጅታችን የኢትዮጵያ አየር መንገድ ኩባንያዎች በመንግስት ቁጥጥር ስር እያሉ ስኬታማ አይሆኑም የሚለውን አስተሳሰብ አሸንፏል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ።
Today the national carrier has become the largest aviation group.
ዛሬ የኢትዮጵያ አየር መንገድ ትልቁ የበረራ ቡድንና በአፍሪካ በከፍተኛ ፍጥነት የሚያድግ አየር መንገድ ሆኗል። ከብቃትና ከአንጸባራቂ የሥራ ስኬት ጋር
ዘገባለን። በሌላ ዘገባችን ደግሞ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለው ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ ከሚኒስትሮች ምክር ቤት የተመራለት የሕዝብ ተወካዮች ምክር ቤት ረቂቁን ለሕግና አስተዳደር ጉዳዮች እንዲሁም ለከተማ ጉዳዮች ቋሚ ኮሚቴ መርቶታል።
የኦሮሚያ ክልል የሚያገኘውን ልዩ ጥቅም በሚመለከት የተዘጋጀው ረቂቅ አዋጅ ለፓርላማ ዛሬ ቀርቧል። ፓርላማውም በስፋት አንስቶ አንዳንድ ጉዳዮች ትኩረት አግኝተው በውይይቱ ጊዜ ወይም ደግሞ በህዝብ ውይይቱ ጊዜ ሊነሱ የሚችሉና ቋሚ ኮሚቴውም ሊያጠራ የሚገባቸው ናቸው ያላቸውን ኮንሰርኖቹን አንስቷል። ያው
የህዝብ ተወካዮች ምክር ቤት የህግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደሰንበት ናቸው ይዘናቸዋል።
ለ26 ወይም ከዚህ በላይ አመት የዋይ ሳይወጣ ቆይተዋልና ምናልባት የአሁኑ ረቂቅ አዋጅ እንዲሁ ጊዜን ለማራዘም የተወሰደ እርምጃ ሊሆን ይችላል። እንዲሁ በቅንነት ካየነው ደግሞ ህገ መንግስትን ማንበብ ያልቻሉና ህገ መንግስትን ያላነበቡ ሰዎች ረቂቁን ያወጡ ሊሆን ይችላል። ከዚህ አንጻር ከሁለቱ በሁለቱም አይሆነ
የህግ ባለሙያዎች በረቂቁ ላይ አስተያየት አላቸው ይዘናቸዋል። አጠር ላሉ የምሽቱ ዜናዎች ተመልሰን መተናል። ሌሎች ዘገባዎች ይኖሩናል። እንግዲህ ዋናውን ዘገባዎቻችንን በተመለከተ ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። አሁን ወደ መጀመሪያው ዘገባችን እናልፋለን። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ የሚኒስትሮች ምክር ቤት አጽድቆ ወደ ህዝብ ተወካዮች ምክር ቤት መርቶታል። ዛሬ ሰኔ 22 2009 ዓ.ም የተሰበሰበው ምክር ቤቱ ረቂቁን ለህግና አስተዳደር ጉዳዮችና ከተማ ጉዳዮች ቋሚ ኮሚቴ መርቶታል። ምክር ቤቱ ለእረፍት ሲዘጋ አንድ ሳምንት ብቻ የቀረው በመሆኑ ውይይት ሳይደረግበት እንዲጸድቅ እንደማይደረግ አፈጉባኤ አባዱላ ለአባላቱ ተናግረዋል። ይህንን ዜና በተመለከተ ከዜናው በኋላ በሚኖረን ዝርዝር ይዘን እንመለሳለን። ወደ ሁለተኛው አጠር ያለ ዜና ስናልፍ ዩናይትድ ስቴትስ የሚበዛው ህዝባቸው ሙስሊም ለሆኑ ለስድስት ሀገሮች የመግቢያ ቪዛ አመልካቾች አዳዲስ ደንቦችን ስራ ላይ ልታውል ነው። በአዲሱ ደንብ መሰረት አመልካቾች ቪዛውን ለማግኘት አሜሪካ ውስጥ ከቅርብ ቤተሰብ ወይም ከንግድ ድርጅት ጋር ግንኙነት ሊኖራቸው እንደሚገባ ተጠቁሟል። ይፋ ያልተደረገው ነገር ግን ትላንት ረቡዕ አሶሺየትድ ፕሬስ እና ሮይተርስ ያገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኬቨሪ ከሶማሊያ፣ ከሱዳን፣ ከሊቢያ፣ ከኢራን፣ ከሶሪያ እና ከየመን የአሜሪካን መግቢያ ቪዛ ማግኘት የሚያመለክቱ ሰዎች የዩናይትድ ስቴትስ ኤምባሲዎች እንዴት እንደሚያስተናግዷቸው ዝርዝር መመሪያ አውጥቷል። የቪዛ መልካቾቹ ወላጅ፣ ባለቤት፣ ልጅ፣ ከ18 ዓመት በላይ የሆነው ወይም የሆናት ልጅ፣ አማች፣ እህት፣ ወንድም ከነዚህ አንዱ ሊኖራቸው እንደሚገባ በአዲሱ መመሪያ ተዘርዝሯል። ለሙሉ ዘገባው በማታው ፕሮግራማችን እንመልሳለን። በሌላ ዜና ደግሞ የኢራቅ ኃይሎች ዛሬ ሐሙስ ታሪካዊውን የሞሱል መስጂድ በቁጥጥር ስር መዋላቸውን ኢራቅ አስታወቀች። ይህ ስፍራ ከሶስት ዓመታት በፊት ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን የንግስናው ቦታ አድርጎት እንደነበር አይዘነጋም። ነውጠኞቹ ይህንን የ850 ዓመት ዕድሜ ያለውን ታላቁን የአልኑሪ መስጂድ 45 ሜትር ርዝማኔ ካለው ጣሪያ ጋር በ8 ወራቱ ውጊያ ወቅት እንዳልነበር አድርገው ማውደማቸው ታውቋል። በዩናይትድ ስቴትስ መራሹ አምራ ሰራዊት የሚታገዘው የኢራቅ ኃይሎች የአየር ጥቃት ዋና ግብ እንደ አውሮፓውያን አቆጣጠር በ2014 በእስላማዊ ተዋጊዎች ቁጥጥር ስር የዋለችውን ታሪካዊቷን ጥንታዊት ምዕራባዊ ሞሱል ከተማ ጨርሶ ለማስወጣት የታቀደ ነው። ጠቅላይ ሚኒስትር ሃዲር አሊ አብዲ እንደተናገሩት መስጂዱን ማውደምና ማቃጠል የእስላማዊው ቡድን ሽንፈትን ያመለክታል ብለዋል።
በመጨረሻም በቀድሞ ታሳሪዎችና የየመን ባለስልጣናት መግለጫ መሰረት የተባበረው የአረብ ራቢጣ ተጠርጣሪ አሸባሪዎችን ከየመን ወደ አሰብ ኤርትራ ድብቅ እስር ቤት አዛውራለች። በቀይ ባህር ጠረፍ ላይ የሚገኘው ምስጢራዊ እስር ቤት ሰቆቃና ግፍ በብዛት ይፈጸምባቸዋል ከሚባሉ በአካባቢው ከተቋቋሙ በርካታ የእስር ቤቶች መረብ አንደኛው መሆኑን አሶሺየትድ ፕሬስ የዜና ወኪልና ሂውማን ራይትስ ዎች ያካሄዱት ምርመራ አጋልጧል። በሂውማን ራይትስ ዎች ጥናቱን ያደረጉት ክርስቲያን ቤከር ላይ እንዳስረዱት የተባበሩት የአረብ ራቢጣና የየመን ሸሪኮች ታሳሪዎችን የሚመለከቷቸው በየመን የአልቃይዳ አሸባሪዎችን እየተዋጋች ያላቸውን የአረብ ራቢጣ ጥሮቶችን ለማክሸፍ እንደሚንቀሳቀሱ ከባድ የሽብር ወንጀለኞች አድርገውት ነው። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዝግጅቶቻችን ልምራችሁ።
የካቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድረገው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ የምሽቱን ዝግጅታችንን ነው። የኢትዮጵያ አየር መንገድ በመንግስት ቁጥጥር ስር ያሉ ኩባንያዎች ስኬታማ አይሆኑም የሚለውን አስተሳሰብ አሸንፏል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ አሁን ካለው ጋር ተዳምሮ በአፍሪካ ትልቁ የሆነውን የአየር መንገዱን የእቃ ማራገፊያና መጫኛ ጣቢያ ወይንም ካርጎ ተርሚናል ዛሬ መርቀዋል። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ አድርሶናል።
ዛሬ ለተካሄደው የምረቃ ስነ ስርዓት ላይ እንደተገለጸው የኢትዮጵያ አየር መንገድ ወደ ሌላ አዲስ ምዕራፍ ተሸጋግሯል። በአዲሱ የእቃ ማውረጃና መጫኛ ጣቢያ ወይም ካርጎ ተርሚናል ግንባታ ምክንያት አዲሱን ተርሚናል የመረቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከትናንት እስከዛሬ የዘለቀውን የአየር መንገዱን እድገት አወድሰዋል። ይህንን ስኬትም የመንግስታቸውን የኢኮኖሚ ፖሊሲ ትክክለኛነት ለማሳየት ተጠቅመዋል። በርካታ የኢኮኖሚ ዘርፎች በመንግስት መያዛቸውን በተመለከተ የሚቀርበውን ትችት በማስተባበል
Today the national carrier has become the largest aviation group.
ዛሬ የኢትዮጵያ አየር መንገድ ትልቁ የበረራ ቡድንና በአፍሪካ በከፍተኛ ፍጥነት የሚያድግ አየር መንገድ ሆኗል። ከብቃትና ከአንጸባራቂ የሥራ ስኬት ጋር ስኬቱም በሀገሬ እንደዚሁም በአጠቃላይ በአፍሪካ ለሚገኙ በመንግስት ለተያዙ ተቋማት ማነቃቂያ ነው። በመንግስት ለተያዙ ኩባንያዎች ስኬታማ አይሆኑም የሚለውን አመለካከት አሸንፋቸዋል። ነገር ግን ስኬታማ ይሆናሉ የሚያስፈልጋቸው አመራር ብቻ ነው። ለዚህም አመሰግናለሁ።
ጠቅላይ ሚኒስትሩ በዚህ ንግግራቸው አየር መንገዱ በልዩ ልዩ ዘርፎች ያበረከተውና ሊያበረክተው የሚችለው አስተዋጽኦ ከፍተኛ መሆኑን አመልክተዋል።
Today the EU summit, other international conferences, trade fairs.
ዛሬ አፍሪካ ህብረት የመሪዎች ስብሰባ፣ ሌሎች ዓለም አቀፍ ጉባኤዎች፣ የንግድ ትርኢቶችና የተለያዩ ዝግጅቶች በኢትዮጵያ አስተናጋጅነት የሚካሄዱት በሀገር ውስጥ ባለ አስተማማኝ ሁኔታና የፓን አፍሪካ አየር መንገድ የሆነው የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ከ95 ወደሚበልጡ መዳረሻዎች በሚያደርገው ያልተቋረጠና አስተማማኝ በረራ ምክንያት ነው። ለሙቀት መጠን መለዋወጥ የሚጋለጡ ምርቶችን ለማቆየት የሚያስችሉ የተለያዩ ክፍሎች ያሉት ይህ ዘመናዊ የእቃ ማራገፊያና መጫኛ ጣቢያ አሁን ካለው ተርሚናል ጋር በመሆን የውጭ ንግድ ዘርፉን ያሰፋል። በሀገራችን ኢንዱስትሪ መር የሆነ የኢኮኖሚ ትራንስፎርሜሽን ለማካሄድ ካላት እቅድ አንጻርም ስኬት ያስገኛል።
አዲሱ የእቃ ማራገፊያና መጫኛ ጣቢያ ወይም ካርጎ ተርሚናል አሁን ካለው ጋር ተዳምሮ በአመት 1 ሚሊዮን ቶን እቃ የማስተናገድ አቅም እንደሚኖረው ተገልጿል። ይህንን ያስታወሱት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ገብረ ማርያም በዚሁ ግንባታ ምክንያት አየር መንገዱ ከቀደሙት ተርታ መሰለፉን ተናግረዋል።
What a great day. For all of us at Ethiopian Airlines. And I think for all of us, citizens of this great nation.
በኢትዮጵያ አየር መንገድ ላለነውና የዚህ ታላቅ አገር ዜጎች ለሆነው በሙሉ ባደጉት በአምስተርዳም በሲንጋፖር በሆንግ ኮንግና በመሳሰሉት ካሉት ጋር የሚወዳደር ማራገፊያና መጫኛ ጣቢያ ምረቃን በማክበራችን እንዴት ታላቅ ቀን ነው። ይህ በአፍሪካ ትልቁ ማራገፊያና መጫኛ ብቻ አይደለም፣ በዓለም እጅግ ከላቁት አንዱም ጭምር ነው።
የአዲሱ ተርሚናል ሁለተኛ ምዕራፍ ግንባታ ሲጠናቀቅ ደግሞ አየር መንገዱ ተጨማሪ 600 ሺህ ቶን የማስተናገድ አቅም እንደሚኖረው ተመርክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዝግጅታችንን በአዲስ መልኩ ልናቀርብ ነው። ከሰኞ እስከ አርብ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት የነበረው ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ በዋሽንግተን ሰዓት 1 ፒኤም ላይ ማለት ነው እንደሚሆን ለአድማጮቻችን ለመንገር ነው። እንግዲህ በቀጥታ በናይል ሳት እና በአጭር ሞገድ በ19 እና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርትስ እንደሚገኝ ለመግለጽ ነው። ናይል ሳትም በቀጥታ ይሆናል። በአጭር ሞገድም እንገኛለን። ከምሽቱ 2 ሰዓት ተኩል ፌስቡክ ላይቭም የሚከታተሉን ላይቭ አድሊዮ አማሪክ ላይ ሊያገኙን ይችላሉ። በቀጥታ በዋሽንግተን ዲሲ አቆጣጠር 1 ፒኤም ላይ ኢትዮጵያ ደግሞ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ እንድትከታተሉን እንጋብዛለን። ካለፋቸው ዝግጅቶቹ ካለፋቸው ደግሞ ሁለት ጊዜ ደግሞ አለን ዝግጅቱን ከምሽቱ 12 ሰዓት አዲስ አበባ ላይ ኢትዮጵያ ላይ እስከ 12 ሰዓት ተኩል እንደዚሁም ደግሞ ከምሽቱ 1 ሰዓት ጀምሮ እስከ 1 ሰዓት ተኩል ድረስ ያገኙናል። ይሄንንም በሳተላይት በቀጥታ በናይል ሳት መከታተል የሚችሉት ነው።
በዚህ አጋጣሚ እንግዲህ ፌስቡክ ላይ ባስተላልፈን ገብቶ ሰብስክራይብ ያደርጉ ለነሱ ኖቲፊኬሽኑ ልጅ ይሰጣል።
ሰብስክራይብ አድርጉ። አድሪዮ አማሪክ ላይ ጋቢና ቪኦኤ በቀጥታ የምትከታተሉት ዝግጅት ይሆናል። እንድትከታተሉ እንጋብዛለን። አስታውሱ ከምሽቱ 2 ሰዓት ላይ
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው ዘገባችን ነው የምናልፈው። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ የሚኒስትሮች ምክር ቤት አጽድቆ ለሕዝብ ተወካዮች ምክር ቤት መርቶታል። ዛሬ ሰኔ 22 2009 ዓ.ም የተሰበሰበው ምክር ቤቱ ረቂቁን ለሕግና አስተዳደር ጉዳዮችና ለከተማ ጉዳዮች ቋሚ ኮሚቴ መርቷል። ምክር ቤቱ ለእረፍት ሊዘጋ አንድ ሳምንት ብቻ የቀረው በመሆኑ ውይይት ሳይደረግበት በቀሪው ጊዜ እንዲጸድቅ እንደማይደረግ አፈ ጉባኤው አባዱላ ገመዳ ለአባላቱ ተናግረዋል። ጽዮን ግርማ በረቂቅ አዋጁ ላይ የተለያዩ ሰዎችን አስተያየት ጠይቃ ተከታዩን ዘገባ አጠናቅራለች።
ከ25 ዓመታት በፊት በወጣው የኢትዮጵያ ሕገ መንግስት ላይ በአንቀጽ 49 ንዑስ ቁጥር 5 የወጣው የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም ለሚዘረዝረው አንቀጽ ረቂቅ አዋጅ በሚኒስትሮች ምክር ቤት ተዘጋጅቶ ዛሬ ለሕዝብ ተወካዮች ምክር ቤት ቀርቧል። የሕዝብ ተወካዮች ምክር ቤት የሕግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደሰንበት ረቂቅ አዋጁ ለፓርላማ መቅረቡን በተመለከተ ማምሻውን ጠይቄያቸው ነበር።
የኦሮሚያ ክልል የሚያገኘውን ልዩ ጥቅም በሚመለከት የተዘጋጀው ረቂቅ አዋጅ ለፓርላማ ዛሬ ቀርቧል። ፓርላማውም በስፋት አንስቶ አንዳንድ ጉዳዮች ትኩረት አግኝተው በውይይቱ ጊዜ ወይም ደግሞ በህዝብ ውይይቱ ጊዜ ሊነሱ የሚችሉና ቋሚ ኮሚቴውም ሊያጠራ የሚገባቸው ናቸው ያላቸውን ኮንሰርኖቹን አንስቷል። ያው ቤቱ አሁን ምላሽና ጥያቄ በሚል መልኩ ሳይሆን አጠቃላይ በሂደቱ ላይ የሚወሰደውን መከተል ያለብንን ነገር የሚያሳዩ አስተያየቶች ከፓርላማ ከቀረቡ በኋላ ለቋሚ ኮሚቴ ተመርቷል። እንግዲህ ሂደቱ እስካሁን ባለው ለቋሚ ኮሚቴ መመራት ነው ያለው። ቋሚ ኮሚቴዎቹ ሁለት ቋሚ ኮሚቴዎች ናቸው። ለህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ በዋናነት እንዲሁም ደግሞ የከተማ ልማት ጉዳዮች ቋሚ ኮሚቴ የሚባል አለ እዛው ነው። ስለዚህ በጋራ እነሱ ደግሞ በተባባሪነት አብረን እንድንሰራ ነው የተመራው።
ምንድናቸው የተነሱት ሀሳቦች እዚህ ረቂቅ አዋጅ ላይ?
ወል እንግዲህ በረቂቅ አዋጁ ላይ የተነሱት መጀመሪያ በህገ መንግስቱ በዚህ አንቀጽ 49 ንዑስ ቁጥር 5 ላይ የተቀመጠ መብት አለ። በተለይ ኦሮሚያ ክልል የአገልግሎት አቅርቦትን ወይም ደግሞ የዚህ የተፈጥሮ ሀብት አጠቃቀምን እነሱን የመሳሰሉ ጉዳዮችን በተመለከተ እናም ደግሞ አዲስ አበባ በኦሮሚያ መካከል የሚገኝ ከመሆኑ አንጻር ሁለቱንም ክልሎች አዲስ አበባንና ኦሮሚያን የሚመለከቱ አንዳንድ ሀሳቦች ይነሳሉ ተብሎ ስለሚታሰብ መጀመሪያውኑ በህገ መንግስቱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በሚመለከት ያለው ልዩ ጥቅም እንደሚጠበቅ ነው ገመንግስቱ ያለውና ዘው ላይ ነው በዝርዝሩ በህግ ይወሰናል ስለሚል ያንን ለመዘርዘር ነው ዋናው የአዋጁ አስፈላጊነት። አሁን እንግዲህ ለአዲስ አበባ ከተማ እስካሁን ከተሰጡት ኃላፊነቶች በተጨማሪ የኦሮሚያን ክልል ልዩ ጥቅም በሚመለከት ያንን አካተው የያዙ ኃላፊነቶች በአዲስ አበባ ከተማ ላይ የሚጨምር ነው በአንድ በኩል። ሌላ ደግሞ ነዋሪዎቹ መብቶቻቸውና ጥቅሞቻቸው በአግባቡ በህግ በታወቀ መልክ ተከብረው እንዲቀጥሉ እዛ አካባቢ ተጨማሪ ጥቅሞች እንዲከበሩላቸው የሚያስፈልጉ በተለይ ከኦሮሚያ የኦሮሞ ተወላጅ ነዋሪዎችም አንጻር የሚመለከቱ አንዳንድ ነገሮችም ያካተተበት ሁኔታ ነው ያለው።
ህገ መንግስቱ ከተረቀቀ 25 አመት ሆኖታል የኦሮሚያ ልዩ ጥቅም የሚለው እዛ ላይ ተፈረና አሁን ለምንድን ነው ያስፈልገው በምን ምክንያት አሁን ሊመጣ ቻለ?
አሁን እንግዲህ የተለየ ምክንያት ያለ አይመስለኝም። አሁን ሁሉም በህገ መንግስቱ ውስጥ ዝርዝር በህግ ይወሰናል ተብሎ የተቀመጡ ነገሮች በሙሉ እስካሁን ሁሉም ህግ ወጥቶላቸዋል አላለቁም። እንደዚህ በሂደት የታየ እንዳስፈላጊነቱ ጊዜ የተወሰደ የወጡ ነው ያሉትና በእርግጥ በዚህም ጉዳይ ላይ ረጅም ጊዜ ነው። ግን ደግሞ እኔ አክል አደናቃፊ ሁኔታዎችም እስካሁን ድረስ በህገ መንግስቱ ያሉትን ጥቅሞች እንዳይከበሩ የሚያደርጉ ልዩ ሁኔታዎች አልነበሩም። ግን አሁን የበለጠ ያስፈለገው አንዳንዶቹ በአዲስ አበባ ከተማ የሚሆን በሌሎች በኦሮሚያን በኩል ያሉት አሁን ለምሳሌ አዲስ አበባ እየሰፋ ሲሄድ የሚፈጠሩ ከተለያዩ ከማህበራዊ ጉዳዮችም ጋር ተያይዞ በአገልግሎት አፈጣጥም የሚፈጠሩ ነገሮች እንደዚሁ ባለው አሰራር ነው እንጂ በህግ በሚያስገድድ ሁኔታ አይደለም እስካሁን ሲፈጸሙ የነበሩትና አንዳንዶቹ ነገሮች አስገዳጅ ህግ ኖሮ በዛውም የህዝቡም ጥቅም የተከበረ የሚሄድበት ሁኔታ ማመቻቸት አሁን በማስፈለጉም ጭምር ነው የተደረገው። በእርግጥ ረጅም ጊዜ ወስዷል። ግን ያው ሌሎችም ያልወጣላቸው ህጎች አሉ፣ ዝርዝር ህግ ያልወጣላቸው ጉዳዮች አሉ ከሚለው አንጻር የተለየ ነገር ስላለ አይደለም።
በኢትዮጵያ በኦሮሚያ ክልል ባለፈው አመት ተቃውሞን ከቀሰቀሱት ምክንያቶች አንዱ የአዲስ አበባ ከተማ ማስተር ፕላን ረቂቅ ነበር። እናም ተያይዞ የወጣው የተነሳው የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያነሳም ጭምር ነበር። በአዲስ አበባ ጠበቃና የህግ ባለሙያ የሆኑት አቶ በትሩ ዲባባ የህግ ትምህርታቸውን በመቀሌ ዩኒቨርሲቲ በሚከታተሉበት ወቅት የአጠኑ ጥናት የኦሮሚያ ክልል በአዲስ አበባ ላይ ያላትን ህገ መንግስታዊ ጥቅም አሁን ያለበትን ደረጃና ወደፊት በሚል ነው ጥናት የሰሩት። ረቂቅ አዋጁን በተመለከተ አነጋግሬያቸው ነበር።
ያው ረቂቁን የምናየው ከላይ ጥናት አንጻር ብቻ ሳይሆን ዋና መሰረት መሆን የሚችለው ህገ መንግስቱ የፌደራል ህገ መንግስት አንቀጽ 49(5) ላይ ያለው ድንጋጌ ነው። በህገ መንግስቱም እንደተመለከተው ሶስት ነገሮችን በግልጽ ዘረዝራቸዋል። የኦሮሚያ ልዩ ጥቅም ነው፣ በአዲስ አበባ ያለውን በግልጽ ዘረዝራል። እነዚህም የተፈጥሮ ሀብት አጠቃቀምን የሚል ነው። ከዚሁ ብንጀምር የተፈጥሮ ሀብት ማለት ከመሬት ጀምሮ የተፈጥሮ የሚባለውን በአዲስ አበባ ውስጥ የሚገኘውን ያካትታል ማለት ነው። ሁለተኛው የህዝብ አገልግሎት ግን በተመለከተ የሁለተኛ ልዩ ጥቅም ተብሎ በህገ መንግስቱ በግልጽ የተጠቀሰ ነው። የህዝብ አገልግሎት የሚባሉት እንግዲህ ትምህርት ቤት ሊሆን ይችላል፣ ጤና ተቋማት ሊሆን ይችላል፣ እንዲሁ ብዙ ልዘረዘር ይችላል። በዚህ ላይ ሶስተኛ የጋራ አስተዳደር የሚል አለ፣ ጆይንት አድሚኒስትሬሽን። በዚህ ላይ ትኩረት ሊሰጠው የሚገባ አስተዳደር የሚለው ቃል ራሱ ዲፋይን መደረግ አለበት። አስተዳደር ማለት ሶስት የመንግስት ስልጣንን ያካተተ መሆኑን፣ ዳኝነት ስልጣን፣ ህግ የማውጣት ስልጣን፣ ህግ የማስፈጸም ስልጣን። በእነዚህ በሶስቱም በጋራ ማለት በሌላ እንኳን እስካልተለየ ድረስ በጋራ ማለት እኩል እኩል ማለት ነው፣ 50-50 ማለት ነው። ይሄን በዚህ ስር በህገ መንግስቱ በግልጽ ተቀምጧል። አራተኛ እና የመጨረሻ ምናልባት ልዩ ማብራሪያ የምፈልገው ልዩ ትርጉም የምፈልግ የሚችል ሌሎችም ተመሳሳይ ጥቅም የሚል አለ። በግልጽ ከተጠቀሱት ጋር ተመሳሳይነት ያላቸው ማለት ሊሆን ይችላል፣ ወይም ደግሞ በሰፊ ሊተረጎም ይችላል። እና እኔ በሪሰርች ላይ የጠቀስኩት ግብርን መሰብሰብን ራሱ ይጨምራል የሚል ይችላል ነው። ግብርን መሰብሰብና ማስተዳደርን ይጨምራል የሚልም ሀሳብ ጠቅሻለሁ። እና እነዚህ ናቸው በህገ መንግስቱ የተጠቀሱት የኦሮሚያ ልዩ ጥቅም በአዲስ አበባ ያለው ተብሎ።
ስለዚህ እነዚህ ጥቅሞች በዚህ አዋጅ ላይ አልተካተቱ
ማለት ይቻላል። ኦልሞስት በመደበኛነት በፌደራል ስርዓት ውስጥ አንድ ክልል ነው ኖሮ የሚችለው መስት ነው እንጂ እንደ ልዩ ጥቅም ከህገ መንግስቱ አንፃር ለምሳሌ የጋራ መስተዳደር የተባለው ምንም የተባለው ነገር የለም። በረቂቅ አዋጁ ላይ ከዚህ አንፃር ምንም የተባለ ነገር የለም። እንዲሁ ብዙ ልባል ይችላል እና የተጠቀሱ ነገሮች የሉም።
ስለዚህ ይሄ አዋጅ ምንድን ነው ማለት ይቻላል ታዲያ? ለምሳሌ የቋንቋ ተቀምጧል።
ምናልባት አዋጁን ከሁለት አንፃር ላይ ይችላል ሆነ አንድ የህገ መንግስት ድንጋጌ በህገ መንግስቱ በዝርዝሩ በህግ ይወጣል የሚል አለ። በዛው በ49.5 ላይ ከዘረዘረ በኋላ ዝርዝሩ በህግ ይወሰናል የሚል ተጨማሪ ድንጋጌ አለውና ለ26 ወይም ከዚህ በላይ አመት ይኸው ሳይወጣ ቆይቷልና ምናልባት ያውኑ ረቂቅ አዋጅ እንዲሁ ጊዜን ለማራዘም የተወሰደ እርምጃ ሊሆን ይችላል። እንዲሁ በቅንነት ካየነው ደግሞ ህገ መንግስትን ማንበብ ያልቻሉና ህገ መንግስትን ያላነበቡ ሰዎች ረቂቁን ያወጡ ሊሆን ይችላል። ከዚህ አንፃር ከሁለቱ ነው የማይሆነው።
ሌሎች የህግ ባለሙያዎችንም አነጋግረን ነበር። ረቂቅ አዋጁ በህገ መንግስቱ ላይ የተጠቀሰውን መብት እንኳን የሚያሟላ አይደለም ሲሉ ተችተውታል። አቶ ጴጥሮስ ወልደ ሰንበት ይህ ረቂቅ አዋጅ ምክር ቤቱ ለረፍት ሰኔ 30 ስለሚዘጋ ውይይት ሳይደረግበት አይጸድቅም ብለዋል። ሌሎች አካላትም በዚህ ረቂቅ አዋጅ ላይ ሰፋ ያለ ውይይት እንዲደረግ ጠይቀዋል። በዚህ መሰረት የአሜሪካ ድምጽን በቀጣይ በዚህ ጉዳይ ላይ ሰፋ ያለ ውይይትን እንደሚያዘጋጅ ቃል እንገባለን። የምትከታተሉት ከአሜሪካ ድምጽ የተዘጋጀ የሚቀርበውን የጋቢና ቪኦኤ ዝግጅታችንን ነው። አሁን ወደ ሳውዲ እናመራለን። ሳውዲ ትኬት የቆረጡና በሰዓቱ ጉዟቸውን ያልጀመሩ በርካታ የሳውዲ ተመላሾችም ዛሬ እንግልት ላይ እንደሚገኙ ይናገራሉ። የኢትዮጵያ አየር መንገድ ቃል አቀባይ ወይዘሮ ሃና አጥናፉ ለአሜሪካ ድምጽ በሰጡት ማብራሪያ መሰረት የሳውዲ አውሮፕላን የበረራ ጥበት ምክንያት በእቅዳቸው መሰረት ተጓዦችን በቆረጡበት ሰዓት ማጓጓዝ ሳይችሉ እንደቀሩ ተናግረዋል። በሳውዲ አረቢያ ሪያድ የማህበረሰብ መሪ የሆኑት አቶ ሻውል ጌታውን ደግሞ ለተመላሾች በተቀላጠፈ መልኩ የጉዞ ሰነድ መስጠት ቢችሉም የኢትዮጵያ አየር መንገድ በቃሉ አለመገኘቱን ግን በርካታ ተመላሾችን ቅር ማሰኘቱን ይናገራሉ። ለመመለስ ሻንጣቸውን የሸከፉ እንዲሁም ወደ ሀገር መመለስ ፈልገው ነገር ግን ከዚህ ቀደም ክስ ኖሮባቸው ክሱን ማውረድ ያልቻሉ ዜጎችንም አነጋግረናል። ተከታዩ የመስታወት አራጋው ዘገባ ነው። የጉዞ ሰነድ ከወሰዱት ከ105000 ተመላሾች ውስጥ ወደ ሀገር የገቡት ግማሾቹ ብቻ ናቸው። ቀሪዎቹ በበረራ እጥረትና በተለያዩ ከጉዞ ሰነድ ጋር በተያያዙ ምክንያቶች ጊዜ ገደቡ ሳይጠናቀቅ ወደ ሀገር መግባት አልቻሉም። በርካታ ተመላሾች ቀነ ገደቡ ሊጠናቀቅ ጥቂት ቀናቶች ሲቀሩ ለጉዞ መነሳታቸውና የኢትዮጵያ አየር መንገድ ለጠየቀው ተጨማሪ በረራዎች ከሳውዲ አቪዬሽን ሙሉ በሙሉ ፈቃድ ባለማግኘቱ ዋነኛ ምክንያቶች መሆኑን በሳውዲ አረቢያ የህዝብና የመንግስት ተወካዮች ይገልጻሉ።
የትራንስፖርት ችግር ነው አሁን ያለው።
የአየር
መንገድ ትኬት የኢትዮጵያ አየር መንገድ የቆረጠልን ሰዎችን መግባቡ አልወሰደም። አዲስም የተቆረጠ አይደለም። ምክንያቱም ትኬት የተቆረጠላቸውም ገና ስላልተነሱ አሁን ትልቅ ክፍተት ያለው እዚህ ላይ ነው።
በሪያድ የአውሮፕላን ጣቢያ ሲንገላቱ የከረሙት ተጓዦች ያሉበትን ሁኔታ የኢትዮጵያ ማህበረሰብ በሳውዲ አረቢያ ሪያድ አቶ ሻውል ጌታውን ገልጸዋል።
አዎ፣ ብዙ ሰዎች ነበሩ። አሁን እንደውም ከሱ ወጥተዋል። አሁን ወደ ሆቴሎች ሊሄዱ ተደርጓል።
ማን የወሰዳቸው ሆቴል?
አየር መንገዱ ነው የሚወስዳቸው። ውጡ ተብሏል ኦልሬዲ። ከዛ ብዙ ስለቆዩ ወጡ። ከወጡ በኋላ ግን አየር መንገዱ ሆቴል ሊይዝላቸው ነው የተደረገው። አሁን ወደ ሆቴሎች ናቸው ሰዎች የሄዱ ያሉ። ኢትዮጵያ አየር መንገድ ኬት ሰጥቷል። ኬት ሰጥተው ግን ህዝቡን በአግባቡ እየወሰደ ግን አይደለም። ዞሮ ዞሮ ግን እዚህ በመሬት ላይ የሚታየው ግን በጣም ብዙ ህዝብ፣ ትኬት የቆረጠ ህዝብ ተንከራቷል ነው የምለው። በጣም ብዙ ላሉ አሁን እኮ ወደ ኢትዮጵያውያኖች ወደ አየር መንገዱ ቅጥር ግቢ እየገቡ አይደለም ያሉት። እንዳይገቡ ነው የከለከሉ። ምንም አይነት ሰው ይሁን በኢትዮጵያ አየር መንገድ ትኬት የቆረጠ ሰው ወደ ኤርፖርቱ ማለት ነው እንዳይገባ ከልክለው ነው ያሉት።
ለምን? ምክንያቱ ምንድን ነው?
ምክንያቱ ብዙዎቹ እዛ አየር መንገድ ግቢ ውስጥ ስላሉ እነሱን ክልል ሳታደርጉ አዲስ ሰው አታስገቡም የሚል ነው እንግዲህ የደረሰኝ ኢንፎርሜሽን የማውቀው። ሰራሽ አሁን ደግሞ እነሱንም እዛ ውስጥ የነበሩትንም አስወጥተዋል። አሁን
የዘጠና ቀናት
ቀነ ገደቡ ሳያልቅ የጉዞ ሰነድ ለጠየቁት ዜጎች ሰነዳቸውንና ትኬታቸውን በእጃቸው እንዲይዙ አድርገናል። ነገር ግን ተጓዦች በመጨረሻዎቹ ቀናቶች ቁጥራቸው በርካታ በመሆኑ ችግሩን እንዲባባስ አድርገውታል በማለት የኢትዮጵያ ማህበረሰብ መሪ አቶ ሻውል ጌታሁን ይገልጻሉ።
እንግዲህ እነዚህ ሰዎች በእርግጥ የተወሰነ ደረጃ ራሳቸው መንገደኞችም ትንሽ ይራላቸው እስከ 90 ቀን ቢሆንም የመጡት የመጨረሻዎቹ በመጨረሻ ወር የመጨረሻው ሰዓት ላይ የመጡት ለዚህ የተወሰነ ፐርሰንት ራሳቸውም እዚህ እንትን ውስጥ አሉ። ግን በዛም ሆኖ ግን መጥተዋል። እነሱ አሁን እኮ ልፋታችን ሁሉ ነው ወደ አልሆነ መንገድ እየሄደ ያለው። ምክንያቱም እኛ ከሚስዮኑ ጋር ተባብረን የጉዞ ሰነዶችን አዘጋጅተናል። በቀን እንዳመጣቱ የተመለሰ ሰው አልነበረም። በቀን ውስጥ ከ2500 ሰው በቀን የጉዞ ሰነድ እንዲዘጋጅ ተደርጓል። ያ የተደረገው በኮሚኒቲው እና በሚስዮኑ አንድነት ነው የተሰራው። ከዛ ውጭ ደግሞ የሳውዲ ሞገን ብዙ ቪዛዎችን በቀን እስከ 1300 ቪዛዎች በቀን ሰጥቶ ወረድ ያዘጋጅል። ከዚህ በኋላ አሁን ችግሩ ያለው እነዛ ሰዎች መውጣት ነው። ይሄ ደግሞ በዋናነት የኢትዮጵያ አየር መንገድ ነው ችግሩ የፈጠረብን ያለው። ትልቁ ችግር ያለው እዛ ነው።
የኢትዮጵያ አየር መንገድ በሳምንት የነበሩትን 21 መደበኛ በረራዎች ወደ 57 የማሳደግ አቅሙ ቢኖረውም በሳውዲ አቪዬሽን ፈቃድ ያገኘው ግን ለተጨማሪ 17ቱ ብቻ መሆኑን፣ የተፈቀዱት አውሮፕላኖችን በተያዘላቸው ሰዓት አርፈው መነሳት እንዳልቻሉ የአየር መንገዱ ቃል አቀባይ ወይዘሮ ሀና ጥናፉ አስረድተውን ነበር።
ልክ አዋጁ ከታወጀበት ጊዜ ጀምሮ እኛ ስራችንን ጀምረን አውሮፕላኖች መላክ ጀምረን ነበረ። የመጀመሪያው አካባቢ ላይ ብዙ መንገደኛ አልነበረን። ስለዚህ ያቀናቸውን በረራዎች ሁሉ እየሰረትን የቆየ ነው። በኋላ ግን ቀኑ ሰዓቱ እየደረሰ በሚሄድበት ጊዜ ግን እንደው በጣም በጣም በብዛት መጡ መንገደኞቹ። እነዛ መንገደኞች እንግዲህ ሀንድል አድርጎ ይዞ ለመመለስ ካለው የኤርፖርት መጨናነቅ ከፋሲሊቲው ማነስ አኳያ ስላልሆነልን እዛ ላይ መጉላላት ተፈጥሯል። እንግዲህ ያንን ለማስተካከል ካለው የኤምባሲ ይሁን የኤርፖርት ጋር እየሰራ እንዳለ ነው።
ድርስ መስፈጡር ናት። ወደ ኢትዮጵያ ለመመለስ ተዘጋጅታለች። ትኬቷንም ቆርጣ ቀኗን እየጠበቀች ነው። ስሟን እንድንገልጽ አትፈልግም።
እዚህ ስቴጅ ኢትዮጵያ ኤምባሲ ቶሎ ነው የምትተናግዱሽ። እንደ በፊት ወረት ምናምን ሊያስቆሚ ቶሎ ራሳቸው ፎርም ሞልቶ ምንም ነገር አስጨርሶ ይሰጥሻል። የሌላ ሀገር ዜጋ ቶሎ ነው ሊሄድ የተነሳው። በጊዜ ማለት ነው የተሰጠኝ 3 ወር ጊዜ ገደብ ነበር። ከዘናከነ ጊዜን ሁሉም ሲቆርጥ አዘግይቶ ቆረጠ። ሁሉም በ18 በ20 ኢኮኖሚካሊ ሊሄድ ስለሆነ የተሰጠ እና ያ ሁሉ ሰው አንድ ላይ እንትን ሲል ዛህማ ሆነ። እንግዲህ ሁሉንም ማስተናገድ ስለተቻለ ነው ይህ
ፈቃድ የሌላቸው ተመላሾች አሻራቸውን ሲሰጡ ክስ እንዳለባቸው ከተነገራቸውና ክሳቸውን ለማውረድ ከየት እንደሚጀምሩ ግራ ከገባቸው መካከል አነጋግረን ነበር። ስሟን እንድንገልጽ አትፈልግም።
አሁን አንድ አመት ሆነኝ ከወጣሁ ከሰፊሉ። አሁን በቀደም የዛ 15 ቀን ሲሄድ እዛ አሻራ ስሰጥ ከፊልሽ በብር ከሶሻል እና ብር ይፈልጋል አለ። እኔ ስወጣ ደግሞ የ4 ወር ደሞዜን ትቼ ነው የወጣሁት። በቃ ለኤምባሲ ነገርኳቸው። ቤተሰብ እኔ እንኳን በቃ ሁሉም ነገር በጊዜ ሄደት ይሆናል ብዬ ነበር። ቤተሰብ በጣም ተጨንቋል፣ እኔም ተጨነቅ። ቢያንስ ተከሰላለን ሰዎች እነዚህ ምንድን ነው ማድረግ ያለብን? ከፊታችን ሌላ ነገር ነው እንደው አያድርገውና የተሻለ ነገር ካልመጣ ምንድን ነው ማድረግ የምንችለው? እሺ
የሳውዲ አረቢያ መንግስት ያወጣው የ90 ቀናት የጊዜ ገደብ ተጠናቋል። ለመመለስ የወሰኑት የጉዞ ሰነዳቸውንና ትኬታቸውን ቆርጠው የጉዞ ቀናቸውን እየተጠባበቁ ነው። ቀነ ገደቡ ቢራዘምልኝ ሲል የኢትዮጵያ መንግስት የሳውዲ መንግስትን ቢጠይቅም እስከ ዛሬዋ ዕለት ድረስ ግን ምንም አይነት ምላሽ ከሳውዲ አረቢያ መንግስት አልተገኘም። የዛሬ የጋቢና ዝግጅታችን እንግዲህ በዚህ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ አምሽተነው እኔ መስታወት አራጋውና ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ዲጄ ፋሱም አብሮን ነበር። አጠር ያለ ሙዚቃ ምርጫ I love you. 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 I love you.